ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 19 2015 ዓመተ ምህረት ዝግጅታችን ጀመረ። የጎሮዶላ ወረዳ በመስራቅ ቦረና ዞን ስር መደራጀቷን በሰልፍ በተቃወሙ ኗሮች ላይ ጉዳት ደረሰ። በስልጤ ዞን የኩታሬ ወረዳ እንዲዋቀር የተገባልን ቃል አልተተገበረም ያሉ ኗሮች ሰልፍ ወጡ። እነዚህና ሌሎች ሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤናስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜና ወደ ደረጀ ልሰዳችሁ።
ተናስተልን አድማጮች በድጋሚ እንደምናመሻችሁ የምሽቱን ዋናና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በአማራው ክልል አዲስ ፕሬዝዳንት መሾም፣ በመቀሌ መዝናኛ ስፍራ ስለደረሰው የቦምብ ጥቃት፣ የቀድሞ የዩናይትድ ስቴትስ ፕሬዝዳንት መከሰስ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ክልል ምክር ቤት አቶ አረጋ ከበደን ርዕሰ መስተዳድር አድርጎ ሾሟል። ክልሉን ለሁለት አመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸውን በማህበራዊ ቤተሰባዊና ጤና ምክንያቶች በፈቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝዳንት አቶ አረጋ ከበደ የክልሉ የሥራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ከፋለን የጠቀሰው የአማራ ሚዲያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ኃላፊነት በገባቸውና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። አድማጭ ተመልካቾች የዚህ ዝርዝር ዘገባ በአብይ ርዕስ ይቀርባል። በመቀለ መዝናኛ ስፍራ ላይ በተወረወረ ቦምብ የህይወትና የአካል ጉዳት ደረሰ። በትግራይ ክልል መቀለ ከተማ በአንድ መዝናኛ ስፍራ ላይ ትላንት ሐሙስ ሌሊት በተወረወረ የእጅ ቦምብ የአራት ሰዎች ህይወት አልፏል። የተጣላትን የፍቅረኛውን በምሽት መዝናኛ ቦታ ከሌላ ሰው ጋር ሆና የተመለከተው ተጠርጣሪው የቀድሞ የትግራይ ተዋጊ ድርጊቱን የፈጸመው በቅናት ተነሳስቶ መሆኑን ፖሊስ አስረድቷል። የጥቃት አድራሹ ግለሰብ ማንነት እንደታወቀ የፖሊስ አዛዡ ቢያስታውቁም ገና በቁጥጥር ስር እንዳላዋለ ገልጸዋል። ሙልጌታ አጽብሃ ዝርዝር አለው።
የከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ለአሜሪካ ድምጽ እንደገለጹት ያሸንዳ ባል የመጨረሻው ቀን በሚከበርበት ትናንት ነሐሴ 18 ቀን 2015 ዓ.ም ምረት ለሊት 8 ሰዓት ገደማ በከተማዋ ቀደማዊ ያነክ ፍለከተማ ዳዕሮ በተባለ የምሽት መዝናኛ ቦታ በአንድ ግለሰብ በተወረወረ የእጅ ቦምብ የአራት ሰዎች ህይወት ማለፉንና በ20 ሰዎችም ላይ የአካል ጉዳት መድረሱን ተናግረዋል።
ሁሉም አደር እንዲገቡ ተደርጓል። ማድረግ የሚገባው ከቤተሰብ ፖሊስ ማድረግ የሚገባው እርዳታ ቅድመ እርዳታ ሰጥቷል።
ጉዳዩ በምርመራ ሂደት ላይ እንደሚገኝ አዛዡ ጠቅሰዋል። እስካሁን በተገኘው መረጃ ግን ጥቃቱን ስለማድረሱ የተጠረጠረው ግለሰብ ማንነት እንደተለየና የተጣላትን ፍቅረኛውን በምሽት መዝናኛው ከሌላ ሰው ጋር ሆና በማየቱ በቅናት ተነሳስቶ እንደፈጸመው አስረድተዋል።
አንድ የተሰናበተ ተጋይ ነው። ስራ ላይ የለም። ከፍቅረኛ ተያዝን ምን አይነት የፖለቲካ ተያዝነት ምን ነገር የለውም። የፍቅረኛ ጓደኛው ከሌላ ጓደኛ አለች የሚል ነው።
በጥቃቱ ቆስለው ወደ መቀለ አይደር ስፔሻላይዝድ ሆስፒታል ከገቡ 20 ሰዎች መካከል አምስቱ ከባድ ጉዳት የደረሰባቸው እንደሆኑ ከሆስፒታሉ ያገኘነው መረጃ ያመለክታል። በተወረወረው ቦምብ ጉዳት ደርሶበት በሆስፒታሉ እየታከመ ያገኘነው ዳዊት ንጉሰም ያሸንዳ በዓል ለሶስተኛ ቀን በድምቀት በማክበር ላይ ይያለን በድንገት የወረደብን አደጋ ነው ብሏል።
ወጥሽንዲው ሆይ
ግለሰቡ ቦምቡን የወረወረው ወደ በሩ ተቃርቦ ነበር። አራት ሰዎች ሞተዋል። በሚሽት መዝናኛው ውስጥ ከነበርነው ከግማሽ በላይ ሰው ተጎድቷል። ከፍንዳታው በኋላ የሆነውን በውል አላስታውስም። ብቻ ወደ ውጭ አውጥተው ተሽከርካሪው ውስጥ ሲያስገቡኝ ትንሽ ይታወቀኛል። እጄን ተመትቻለሁ። ግንባሬ ላይ ጉዳት ደርሶብኛል። ይሁንና ከሌሎች አንጻር እኔ ደህና ነኝ።
የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ በከተማዋ ወደ ማንኛውም የምሽት መዝናኛ የሚገባ ሰው ተፈትሾ እንደሚስተናገድና እለቱም ያሸንዳ ክብረ በዓል በመሆኑ ጸጥታው ጥብቅ እንደነበረ ገልጸዋል። ሆኖም ጥቃቱን እንደፈጸመው የተጠረጠረው ሰው ወደ ቦታው በተደጋጋሚ ይመላለስ ስለነበረ ሳይፈተሽ እንደገባ አረጋግጠናል ብለዋል። ተጠርጣሪው ግለሰብ ቦምቡ ከወረወረ በኋላ ከምሽት መዝናኛው ስፍራ ወዲያው ተሰውሯል ያሉት ኮማንደር ወልዳይ ራሱ ጥቃት አድራሹም በፍንዳታው ጉዳት እንደደረሰበት ከአይን እማኞች እንደተረዱም ገልጸዋል። የተጠርጣሪው ማንነት እንደታወቀና ፖሊስም ክትትል እያደረገ እንደሆነ አዛዡ ቢያስታውቁም ይህ ዜና እስከተጠናቀረበት ሰዓት ድረስ ግን በቁጥጥር ስር እንዳልዋለ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በሱዳን ያለው ግጭትና ያስከተለው ሰብአዊ ቀውስ አገሪቱን ጠቅላላ ለመዋጥ ያሰጋ ነው ሲሉ ዛሬ አርብ ተናገሩ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኃላፊ ማርቲን ግሪፍትስ ከሚያዝያ አጋማሽ ጀምሮ በሱዳን ጦርና በፍጥኖ ደራሽ ኃይሎች በዋና ከተማይቱ ጁባ፣ ካርቱምና ዳርፉር ላይ የሚካሄደው ከፍተኛ ጦርነት ያደረሰው ውድመት ወደ ደቡብ ምስራቅ ኮርዶፋን ግዛት ተስፋፍቷል ብለዋል። የመንግስታቱ ድርጅት ከፍተኛ የሰብአዊነት ባለስልጣን እንደተናገሩት በግጭቶችና ዝግ በሆኑ መንገዶች ምክንያት በደቡብ ኮርዶፋን ዋና ከተማ ካዱጊሊ የምግብ ክምችት ሙሉ በሙሉ የተሟጠጠ ሲሆን የርዳታ ሰራተኞችም ለተራቡ ሰዎች እንዳይደርሱ መከልከላቸውን ተናግረዋል። በምዕራብ ኮርዶፋን ዋና ከተማ ኤልፉላ የሰብአዊ እርዳታ ቢሮዎችና ያቀርቦት ቁሳቁሶችም ተዘርፈዋል ብለዋል። ግጭቱ ወደ ለሱዳን የዳቦ ቅርጫት ወደ ሆነው አካባቢ እየተቃረበ በመምጣቱ በአልጀዚራ ግዛት የሰላማዊ ዜጎች ደህንነት ስጋት እንዳሳደረባቸው ኃላፊው አስታውቀዋል። በዚምባብዌ ዛሬ እንደ አውሮፓ አቆጣጠር በ2028 የተካሄደው ምርጫ ተከትሎ የተቃውሞ ሰልፎችና የውከት መናሪያ ወደ ነበረው ብሔራዊ የምርጫ ማዕከል የሚያመሩ መንገዶችን የጸጥታ ኃይሎች ዘግተዋል። ዚምባብዌያን ደግሞ የምርጫውን ውጤት ዛሬ አርብ በጉጉት እየተጠባበቁ መሆኑ ተነግሯል። የዚምባብዌ ምርጫ ኮሚሽን ገዢው ፓርቲ ዛኑ ፒኤፍ 38 የፓርላማ መቀመጫዎችን ሲያሸንፍ ዋና ተቃዋሚው የዜጎች ጥምረት ለለውጥ 32 አሸንፏል ሲል ሮይተርስ ዘግቧል። ኮሚሽኑ እስካሁን የተካሄደውን የፕሬዝዳንታዊ ምርጫ ውጤት ይፋ አላደረገም። ሐሙስ የተጠናቀቀው ምርጫ በተለይም በአብዛኛው ከተሞች ውስጥ በነበሩ የድምጽ መስጫዎች ላይ ችግር መፈጠሩን ተከትሎ ባለስልጣናት ምርጫውን በአንድ ቀን እንዲያራዝሙ ካደረገ በኋላ መሆኑ ተመልክቷል። ዩናይትድ ስቴትስ ዚምባብዌ የፕሬዝዳንትነት የህግ አውጪውና የከተማ አስተዳደር ምክር ቤቶች ምርጫዎችንና ሂደት ሆን ብላ አላከበረችም ስትል ከሳለች። ፖሊስ ባለፈው ረቡዕ በወሰደው ድንገተኛ እርምጃ 41 የምርጫ ተቆጣጣሪዎችን በቁጥጥር ስር ማዋሉንና መሳሪያዎቻቸውንም መያዙን ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጆርጂያ ግዛት ፉልተን በተባለ አውራጃ ከሚገኝ እስር ቤት ትናንት ራሳቸውን አቅርበዋል። ከጣቢያው የሚቀርቡ ሌሎች ተከሳሾችም እንደሚያደርጉት ሁሉ የቀድሞውን ፕሬዝዳንት ትራምፕንም ፖሊስ ፎቶግራፍ አንስቷቸዋል። የቀድሞ ፕሬዝዳንትና 18 የሚሆኑ ሌሎች አብረዋቸው የተከሰሱ ግለሰቦች እንዲሁ እንደ አውሮፓ አቆጣጠር በ2020 የተደረገውን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል 41 ክሶች ቀርበውባቸዋል። በ2020 ለነበረው ፕሬዝዳንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ የቀረበባቸው ተከሳሾች ፉልተን በተባለው ራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። ትራምፕ ትናንት ማምሻውን በሰጡት አጭር መግለጫ ምንም የሰሩት ስህተት አለመኖሩን ጠቅሰው ተቀናቃኞቻቸው በፕሬዝዳንት ለመምረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል። አድማጮች የዚህ ዝርዝር በመጽሔት ክፍለ ጊዜ ይኖረናል። ሩሲያ ከዩክሬን የተላኩ በርካታ ሰው አልባ አውሮፕላን ወይም ድሮኖችን መደምሰሷን ዛሬ አርብ አስታወቀች። የሩሲያ መከላከያ ሚኒስቴር እንዳስታወቀው 42 ድሮኖች የተደመሰሱት ክሬሚያ ላይ ነው። በጥቃቱ በሰው ላይ የደረሰ ጉዳት መኖሩ አልተገለጸም። በሌላም በኩል የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን F-16 የተባሉ ተዋጊ ጀቶችን የሚያበሩና የሚጠግኑ ዩክሬናውያንን እንደሚያሰለጥን ትናንት አሙስ አስታውቋል። ዩናይትድ ስቴትስ ውስጥ በአሪዞና ክፍለ ግዛት ይሰጣል የተባለው ስልጠና ዩክሬንን የረጅም ጊዜ መከላከያን ለማዳበርና ለማጠናከር የሚደረገውን ዓለም አቀፍ ጥረት ለመደገፍ የሚሰጥ ነው ሲሉ የፔንታገን ቃል አቀባይ የአየር ኃይሉ ብርጋዴር ጀነራል ፓት ራይደር ተናግረዋል። ይህ በእንዲህ እንዳለ ኖርዌይ የF-16 ተዋጊ ጀቶችን ለዩክሬን እየሰጠች መሆኑን ትናንት አሙስ ኪቭን የጎበኙት የአገሪቱ ጠቅላይ ሚኒስትር ጆናስ ጋህር ስቶሬ አስታውቀዋል። ዩክሬን ከሩሲያ ጋር ለምታካሂደው ውጊያ ተዋጊ ጀቶችን በመለገስ ከኔዘርላንድና ዴንማርክ ቀጥሎ ኖርዌይ ሶስተኛዋ የአውሮፓ አገር መሆኗ ተነግሯል። በመጨረሻም የእንግሊዝን ቡድን ያሸነፈው የስፔን የሴቶች እግር ኳስ ቡድን ተጫዋችን ያለፈቃዷ ሰማዋል የተባሉት የስፔን እግር ኳስ ፌዴሬሽን ፕሬዝዳንት ካላፊነታቸው እንደማይነሱ አስታወቁ። ፕሬዝዳንቱ ይህን ያስታወቁት ከዓለም የሴቶች እግር ኳስ ጨዋታ ፍጻሜ በኋላ ደስታቸውን በሚገልጹበት ወቅት ተጫዋቿን ያለፈቃዷ ከንፈራዋ ላይ በመሳማቸው የተሰማውን ቁጣ ተከትሎ ከሐላፊነታቸው እንዲነሱ የቀረበላቸው ግፊትን ተከትሎ ነው። ፕሬዝዳንቱ ማድሪድ ውስጥ በአስቸኳይ ለተሰበሰበው የፌዴሬሽኑ ምክር ቤት ከስልጣኔ መልቀቅ አልፈልግም ማለታቸውን አሶሲየትድ ፕሬስ ዘግቧል። ሩቤለስ ጂን ሄርሞስ የተባለችውን ተጫዋች ከንፈራው ላይ የሳሙት የአውስትራሊያ ውስጥ በተደረገው የዓለም ዋንጫ ፍጻሜ በነበረው የሽልማት ሥነ ሥርዓት ወቅት መሆኑ ተመልክቷል። ድርጊቱ ያስከተለውን ቁጣ ተከትሎ በርካታ የስፔን ዜና ማሰራጫዎች ሩቤለስ በገዛ ፈቃዳቸው ከስልጣን ለመውረድ ማቀዳቸውን ሲዘግቡ ቆይተዋል። ሩቤለስ ግን ድርጊቱ በሄርሞስ ፍቃድ በስምምነት የተፈጸመ መሳሳም ነው ብለዋል። ሄርሞስ ባለፈው እሁድ ባስተላለፈችው የቪዲዮ መልእክት ድርጊቱን አልወደድኩትም ግን ደግሞ ምን ማድረግ እችላለሁ ብላለች። አድማጮች ለምሽቱ የተመደበው ዜና በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ነሐሴ 19 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስተዋወቅ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁን ወደ አብይ ርዕስ ዘገባው እንለፍ። በአማራ ክልል ከወጣው አስቸኳይ ጊዜ አዋጅ ወዲህ በዛሬው ዕለት አስቸኳይ ስብሰባ ያደረገው የክልሉ ምክር ቤት ለሁለት ዓመታት ያክል በርዕሰ መስተዳደርነት የመሩት ዶክተር ይልቃል ከፋለ ያቀረቡትን የስልጣን መልቀቂያ ተቀብሎ አቶ አረጋ ከበደን በምትካቸው ሰይሟል። አዲሱ ርዕሰ መስተዳድር የክልሉ ስራና ስልጠና ቢሮ ኃላፊ ሆነው ሲያገለግሉ ቆይተዋል። ተሰናባቹ የቀድሞ ርዕሰ መስተዳድር ዶክተር ይልቃል ባለፉት ሁለት ዓመታት ማህበራዊ ቤተሰባዊና የጤና ክሎቻቸውን ተቋቁሞ ሲያገለግሉ እንደቆዩ ተናግረዋል። አስቴር ምስጋናው ዝርዝር አላት።
በስድስት ወር አስቸኳይ ጊዜ አዋጅ ስር የሚገኘውን አማራ ክልል ለሁለት አመታት ያህል ክልሉን ሲያስተዳድሩ የነበሩት የዶክተር ይልቃል ከፋለ መልቀቂያ የክልሉ ምክር ቤት ተቀብሎ በመተካቸው አቶ አረጋ ከበደ መሾሙ ታውቋል። ክልሉን ለሁለት አመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸው በመሐበራዊ ቤተሰባዊና ጤና ምክንያቶች በፍቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝዳንት አቶ አረጋ የክልሉ የስራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ይልቃል ከፋለ ተጠቀሰው የአማራ ሚዲያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ሐላፊነት በአግባቡና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። ክልሉን በአስቸጋሪ ሁኔታ ውስጥ ተረከበው በአስቸጋሪ ሁኔታ ውስጥ እንዳለ ስልጣናቸው መልቀቃቸውን ክልሉ የገባበትን የጸጥታ ችግር በተመለከተ ከግጭት በፊት ክልሉ ያሉበትን ጉዳዮች ማጤን ይገባ ነበር ያሉት የቀድሞው ርዕሰ መስተዳደር ኃይል አማራጭ ሊሆን እንደማይገባ መክረዋል። ከመንግስት ውስጥ የታጠቀ ኃይል መኖር እንደሌለበት እንደሚያምኑ የተናገሩት ተሰናባቹ ርዕሰ መስተዳደር የዚህ አይነቱ አካሄድ መጨረሻው እንደ የመንና እንደ ሶማሊያ ወደ መሆን እንደሚወስድ አሳስበዋል። በጉዳዩ ላይ ያነጋገርናቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ጥናት ትምህርት ክፍል መምህር ረዳት ፕሮፌሰር ያያው ገነት ቸኮል የአማራ ክልል ችግር ስርዓታዊና መዋቅራዊ በመሆኑ በየጊዜው አመራር በመቀየር የሚፈታ አይደለም ብለዋል።
አስቸኳይ በማካሄድ የክልሉን የጸጥታ ሁኔታ ያየበት ሁኔታ አለ። ይህ በአንድ በኩል በጥሩ የሚታይ ነው። ምክንያቱም ለምክር ቤት ማየት ስላለባቸው ማየታቸው በበጎ ጎን ነው መታየት ያለበት። ከዚህ ቀጥሎ ደግሞ እንግዲህ አዲስ የክልል ፕሬዚዳንት ሹመት ተከናውኗል። እንግዲህ መከናወኑ ጥሩ ነው። ነገር ግን በአማራ ክልል ውስጥ ወይም ደግሞ የአማራ ሕዝብ ለሚያነሳቸው ጥያቄዎች ውስን የሆኑ አመራሮችን በመቀየር መፍትሄ ይመጣል ወይ የሚል አሁን ስናይ ይሄ በጣም አስቸጋሪ ነው የሚሆነው። ምክንያቱም የክልሉ ጥያቄዎች በጣም ስርዓታዊና መዋቅራዊ ናቸው። አመራር ወይም ደግሞ የፕሬዚዳንቶችን በመቀየር ለውጥ ቢመጣ ኑሮ ባለፉት አመታት አቶ ገዱን ጨምሮ ከአምስት በላይ ፕሬዚዳንቶች ክልሉ ውስጥ ነበሩ፣ ተተክተዋል ማለት ነው። ነገር ግን ችግሮቹ እየባሱ እንጂ የአመራር መቀየር ለክልሉ ችግሮች ገቢራዊ መፍትሄ መሆን አልቻሉ። ክልሉ ላይ ያለው የጸጥታ ችግር ምክንያት ምንድን ነው ሲባል አንደኛ መዋቅራዊና ስርዓታዊ ነው። ሰፊ የሆኑ የህዝብ ጥያቄዎች ናቸው እዛ ላይ የተነሱት። ስለዚህ ይህ ደግሞ ስርዓታዊ ነው ስንል አንደኛ እንደ ሀገር ነው መፍትሄ የሚያስፈልጋቸው ብዙ ጥያቄዎች ሀገራዊ መፍትሄ የሚጠይቁ ናቸው። ሀገራዊ የሆነ የስርዓትና የመዋቅር መሻሻሎች ስለሚያስፈልግ በዛው ልክ ነው የአማራና የአጠቅሉ የአማራ ህዝብ ጥያቄ ሊመለስ የሚችለው በኢትዮጵያ ማዕቀፍ ሆኖ ነው እንጂ አንድ ክልል ላይ ብቻ መሪ ስለተቀየረ አይደለም። ስለዚህ ችግሮቹም የጸጥታ ችግሮቹም ጥቅል በአንድ ክልል ላይ ብቻ ያጠነጠኑ ሳይሆን ጥቅል ሀገራዊ የሆነው የመዋቅርና የስርዓታዊ ችግሮች ነጸብራቆች ጭምር ስለሆኑ አንድ ወይም ደግሞ ሁለት አመራር በመቀየር ሊመጣ የሚችል የሰላምና ደህንነት ሁኔታዎች ይሻሻላሉ የሚል እምነት የለኝም። ከዛ ይልቅ ስር የሰደዱ ለዘመናት የቆዩ በቅርቡም የተፈጠሩ ችግሮች እነዛ ላይ በጣም መዋቅራዊ በሆነ መንገድ ትኩረት ሰጥቶ በመስራት ከህዝቡ ጋር እውነተኛ የሆነ መግባባት መፍጠር ከሌሎች ኢትዮጵያውያን ጋር ችግሩ ከሚመለከታቸው እና ለችግሩ የመፍትሄ አካል ሊሆኑ ከሚችሉ አካላት ጋር በጋራ መስራት ከክልሉ አልፎ ሀገራዊ የሆኑ ሌሎችም ችግሮች በጋራ መፍትሄ ማግኘት ስላለባቸው አንድ ክልል ላይ ብቻ ሌሎችን በመቀየር ወይም ደግሞ ይሄ የአማራ ክልል የጸጥታ ችግር ብቻ አይደለም፣ ይሄ ሀገራዊ ጫናም ስላለው የቆየም ችግሮች ይህን ጫና ስለወለዱት በዛ መንገድ ነው መስተካከል ያለባቸው የሚል ሀሳብ አለ።
የቀድሞውን ርዕሰ መስተዳደር ዶክተር ይልቃል ከፋለን የመልቀቂያ ጥያቄ ተቀብሎ የአቶ አረጋ ከበደን የርዕሰ መስተዳደርነት ሹመት ያጸደቀው ምክር ቤቱ በአዲሱ ርዕሰ መስተዳደር በእጩነት የቀረቡትን የተለያዩ ሹመቶች ተወያይቶ ማጽደቁን የአማራ ሚዲያ ኮርፖሬሽን ዘግቧል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል አዲስ በተዋቀረው ምስራቅ ቦረና ዞን ስር በያላግባብ ተካላለች በተባለችው የጎሮዶላ ወረዳ ከመንፈቃመት በፊት የተነሳው ተቃውሞ ተባብሶ ትላንት አሙስ ሰልፍ ከወጡ ነዋሪዎች መካከል 6 ሰዎች እንደተጎዱ የጤና ተቋም ምንጮችና ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቅድመ አደረጃጀት በጉጂ ዞን ስር የነበረችውና ስማቸው እንዲጠቀስ ያልፈለጉ የወረዳዋ ነዋሪዎች እንደገለጹት ለተቃውሞ ከወጡት ሰልፈኞች መካከል ከ200 በላይ የሚደርሱ ሰዎች እንደታሰሩ አስተውቀው ዛሬም በቤት ውስጥ የመቀመጥ አድማ ላይ እንደሆኑ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጩሉቄ ደግሞ ትላንት የተሞከረ የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ እንደተበተነ ገልጸዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሙኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጻይዳምጣው ዝርዝሩዋላት።
በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ ዛሬም ተባብሶ ቀጥሏል። የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ ትላንት ሰልፍ እንደወጡና የመንግስት የጸጥታ ኃይሎች ሰልፉን ለመበተን ሲሉ በሰልፈኞች ላይ ጉዳት ሲያደርሱ እንደተመለከቱ ተናግረዋል።
ማቲ ሰገለዛ ዳጌስ ከቲሳፍ ከራና ያቲኒ ከራራት በኤቶረ
ህዝቡ ወደ መንገድ ይወጣው ድምጹን ለማሰማት ነው። ይሁን እንጂ የጸጥታ ኃይሎች ብዙዎችን ሰልፈኞች በዱላ ደብድበዋል። ከተመቱት መካከል 7 ሰዎች ከፍተኛ ጉዳት ደርሶባቸው ወደ ህክምና ሲወሰዱ ተመልክቻለሁ። የጸጥታ ኃይሎቹ ሲተኩሱም ነበር። ነገር ግን በሰው ላይ ጉዳት ስለመድረሱ አላረጋገጥኩም። ሰልፉ ከተበተነ በኋላ ህፃናትን ያቀፉና ያዘሉ በርካታ እናቶችን በእድሜም የገፉ አዛውንቶችን ጨምሮ በቁጥር ከ200 የሚበልጡ ሰዎችን በቅርብ ወደሚገኝ የመከራከያ ካምፕ እያስገደዱ እንደወሰዷቸው ተመልክቻለሁ። በሺዎች የሚቆጠሩ የጎሮዶላ ወረዳ ሐረቀላ ከተማ ነዋሪዎች የተሳተፉበትን የትላንቱ የተቃውሞ ሰልፍ ለመበተን የመንግስት የጸጥታ አካላት ወሰዱት በተባለ የኃይል እርምጃ ጉዳት ደርሶባቸው ወደ ህክምና ተቋም የገቡ ሰዎች መኖራቸውን አንድ የጤና ጣቢያ ምንጭ ለአሜሪካ ድምጽ ተናግሯል።
ስድስት ሰዎች ቆስለው ወደ ጤና ጣቢያችን መጥተው የህክምና አገልግሎት አግኝተዋል። 2 ሰዎች ጭንቅላታቸው ተሰብቷል። 5ቱ ዛሬ ወደ ቤታቸው ሄደዋል። ቀሪው አንዱ ግን በጣም ስለተጎዳ ህክምና እየተደረገለት ነው።
ሌላ አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ከሰልፈኞቹ ብዙዎቹ በመንግስት ታጣቂዎች ቢወሰዱ የከተማው ነዋሪ የንግድና የትራንስፖርት እንቅስቃሴዎችን አቁሞ ከቤት ባለመውጣት ተቃውሞን እንደቀጠለ ገልጿል። መንግስት ለህዝቡ ጥያቄ አፋጣኝ እልባት ካልሰጠ ችግሩ ወደ ለየለት ሁከት ሊቀየር እንደሚችልም ስጋታቸውን አመልክቷል።
ዘገለን ከኛ ባደጋሙ ንግድ ባህበት
ትላንት በጎሮዶላ ወረዳ ሐረቀላ ከተማ ሰልፍ የወጣ ነው ድምጻችንን ለማሰማት ነው። ነገር ግን በጸጥታ ኃይሎች በተወሰደው እርምጃ ሰልፉ ተበትኗል። በርካታ ሰዎችም ታስረዋል፣ የቆሰሉም አሉ። በዛሬው ዕለት ደግሞ ህዝቡ በቤት ውስጥ መቀመጥ አድማ ላይ ነው። እኔ እንደ አንድ ነዋሪ መንግስት ለችግሩ ትኩረት ሰጥቶ እልባት ካልሰጠው አካባቢው የሁከት ቀጣና ሊሆን እንደሚችል ስጋት አለኝ። ላለፉት 6 ወራትም እንዲሁ ነው የቆየው።
የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጩሉቄ በትላንትናው ዕለት የተሞከረው የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ ሊበተን እንደቻለ ተናግረዋል።
ሰላማዊ ሰልፍ ተብሎ መንግስት ማዋጡ ግና የሌለው በገበያ ቀን መቆራረጥ ተደርጎ ነበረ። አካባቢያችን ኮማንዶዎች ትንተው ስለሆነ ይህ እንዳይከናወን በሰላማዊ መንገድ ያለምንም ተኩስ በእኛ ጸጥታ አካል እንዲቀርብ ተደርጓል። የተጎዳ ሰው የለም። ሰው ቆሰለ የተብሎ የሚጎረም ደግሞ አንድ ሰው የተቆሰለ የለም። አንድ ተኩስም አልተተኮሰም። ብዙ ይህን ሲያንቀሳቀሱ የነበሩ ሰዎች 80 ከተማ የሚሆኑትን ትናንትና ቁጥጥር ስር ውሎ ነበረ። እሱንም አጣርተን ከለየም በኋላ ደግሞ 10 የማይበልጡትን ሰዎች ብቻ ጉዳዮቸው ሌላ ጊዜ እንዲጣራ ተደርጎ 80 የሚሆኑትን ወጣቶች እንዲለቀቅ ተደርጓል። ግንባታ ተደርጎ
ከ6 ወራት በላይ ያስቆጠረው የጎሮዶላ ወረዳ ነዋሪዎች ተቃውሞ በክልሉ ምክር ቤት በአዲስ መልኩ የዞን አደረጃጀት ሲካሄድ በቀድሞ ጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ የምስራቅ ቦረና ዞን ስር አላግባብ በመካለሏ ተጠናክሮ እንደቀጠለ በአስተያየት ሰጪዎቹ ተገልጿል። የክልሉ መንግስት ለችግሩ ትኩረት ሰጥቶ በአፋጣኝ እልባት እንዲያበጅለትም
በአጽንኦት ጠይቋል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ተብረት ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ 21ኛው ዞን አድርጎ ማደራጀቱ ይታወሳል። በዚህም አዲስ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ በተነሳ ተቃውሞ የሰው ህይወት እንደጠፋና ንብረትም እንደወደመ የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። በጉዳዩ ላይ ከምስራቅ ቦረና ዞንና ከኦሮሚያ ክልል ኮሙኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበሱ ውሳኔ የለም። ይህን እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል። አያይዘውም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ፣ የወረዳ፣ የከተማና የክልል አደረጃጀት እንደሚቀጥል አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በአዲሱ የማዕከላዊ ኢትዮጵያ ክልል የወረዳ መዋቅር ጥያቄያችን እንደሚመለስ የተገባልን ቃል አልተከበረም ሲሉ በስልጤ ዞን አልቾ ወረዳ በኩትሬ ከተማና በዙሪያው የሚገኙ ነዋሪዎች ቅሬታቸውን በሰላማዊ ሰልፍ ገለጹ። ኩትሬ ከተማ በወረዳ ደረጃ እንዲቋቋም የጠየቁት ሰልፈኞቹ ህገ መንግስታዊ መርታችን አልተከበረም ሲሉ አዲሱን ክልል በኢፍትሃዊነት ኮንነዋል። በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አልቶ የኗሪዎቹ ጥያቄ ባልተወሳሰበ ፖለቲካዊ ውሳኔ ካልተፈታ በህዝብና በመንግስት መካከል አለመተማመንን በማባባስ ተቃውሞ እንዳያስከትል አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
የኩተሬ ከተማና ዙሪያው ነዋሪዎች በአካይዱ ሰልፍ ላይ ተገኝተው ክሬታቸውን ያሰሙት ሀጂ ድልቦ ገብረን የሌላው አካባቢ ጥያቄ ዩንታቢንቶ የስልጤ ኩትሬ ህዝብ የመልማት ጥያቄ ለመመለሱ እንዳሳዘናቸው ገልጿል። አሁንም እንድታይ ዳግም ጠይቋል።
ይሄ ጥያቄ ከ35 ዓመት በላይ ጠቅላይ ሚኒስትር ታምራት ኃይለማርያም በነበሩ ጊዜ በሽግግር መንግስት ገና መለስ ዜናዊ የሽግግር መንግስት ሆኖ በሚሰራበት ጊዜ ጠቅላይ ሚኒስትር ሆኖ ያቀረብነው ጥያቄ ነው።
ክልሉ ለአራት ተከፍለው ያለውን ሀብት በእኩልነትና በፍትሃዊነት ለመጠቀም እንዲሁም መንግስታው አገልግሎትን በቅርበት ለማግኘት ሲባል እንደሆነ ሀጂ ድልቦ አስረድቷል።
መመለስ የሚገባው ጥያቄ ተገቢ ጥያቄ የሚያሳፍር ልጅ ነው የሚዋሻው፣ አላዋቂ ሰው የሚዋሻው እንደዚህ የሚያሳፍር እኔው መጥቆ የክብር እንግዳ ነበርኩ። እውነቴ ነው፣ በቦታው ነበርኩኝ። ዝርዝሩ ሲወጣ በክብር እንግዳ ተጋብዣለሁ። ነገር ግን እዛ ላይ ዝርዝር ላይ ታጣው ራሴን ማመን እውነት ለመናገር በዚህ መንገድ እየመጣው ነበር ነው በዚህ መንገድ ሲመጣ ፈሪቼ በሌላ መንገድ ነው የመጣው።
ለደህንነታቸው ስለሚሰግቡ ስማቸውን መጥቀስ ያልፈለጉ የኩትሬ ከተማ ነዋሪ በኩላቸው ወደ አደባባይ የወጡት በተለይ የጠቅላይ ሚኒስትር አብይ አህመድ አስተዳደሩ ስልጣን ከመጣ በኋላ በወረዳ አስተዳደር እንደሚተዳደሩ ቃል ቢገባላቸውም የተባለው ባለመፈጸም እንደሆነ ገልጿል። የመልማትና የመንግስትን አገልግሎት በቅርበት የማግኘት ጥያቄ ነው ያለን ሲሉ ማክለዋል።
እንግዲህ በዛ የመጣ ህዝባችን አይ እንዴት ሊሌ በዚህ አይነት ጫና እንኖራለን? ሳያገኘው ንጻነት አግኝተን አዛውንቶቻችንም ጎረምሶቻችንም በሽተኞቻችን ደካሞቻችንን መተጠቃሚ መሆን አለባቸው ከማለት ወረዳ ጠይቀን ነበር። ተጠየቅን ደግሞ 30 አመት ነው መንሽው ያነሳ ነው፣ ግን ገፍተን ከሄድን 20 አመት ነው።
ሌላው የሰልፉ ተሳታፊ ሀጂ ጀማል ካሊፋ በኩላቸው ጥያቄያችን የቆየ ቢሆንም ምላሽ ተነፍጓል ብሏል።
አይቻልም አይገባችሁም አልተባለም። አንድም ቀን ይገባችኋል፣ ኩትሬ ወረዳ ይገባዋል እየተባለ ይደረጅ የኩትሬ አብረን እንመልሳለን ብለው ነበር። ከምን ወቅት ላይ በተደረገው ኮንፈረንስ ጉባኤ ላይ የኩትሬን ተረስተዋል ልበል ትተውታል ይሁን፣ በዛ የመጣ ህዝቡ ስሜቱን ለመግለጽ ህዝባዊ ለማድረግ ነው አሁን የዛሬ ሰልፍ ያወጣ ነው።
ጥያቄው ከ1993 ዓመት የሚሮት ጀምሮ ሲጠየቅ እንደቆየ ያወሱት ሌላው የአካባቢ ነዋሪም አቶ ረድዋን ዲሌ በቅርቡ የጠየቁትም ያልጠየቁትም ጭምር ሲፈቀድላቸው ነባሩን ጥያቄያችን ትተውታል ሲሉ የፍትሃዊነት ጥያቄ አንስተዋል።
ያኔ ስልጤ ማንነቱን ካለኝ ጊዜ ጀምሮ ስልጤ ማገር ጥያቄ የዛን የነበረ ነው። ህዝብ ቁጣውም ያ ነው። አሁን የትኛውም የጠየቅነው አካል እስከ ክልል ድረስ የጠየቅነው አካል አይገባችሁም፣ ይህን መስፈርት አታሟሉም፣ ቤታችሁን ግቡ ያለን አካል የትኛውም አመልስላችኋለን ቦታ ቦታ የሚያዝ በሚል ነበረ ሁሉ ሲያታልሉ የነበረው።
ለተመሳሳይ የአካባቢ መዋቅራዊም የአደረጃጀት ጥያቄዎች ምላሽ የሰጠው የማዕከላዊ ኢትዮጵያ ክልል የተመሰረተው ባለፈው ነሐሴ 12ና 13 ቀን 2015 ዓመተ ምህረት ነው። የቀድሞ የደቡብ ብሔረሰቦችና ህዝቦች ክልል በመፈረሱና አዲሱ ማዕከላዊ ኢትዮጵያ ክልል አስተዳደሩ ገና ባለመዋቀሩ ጉዳዩ የሚመለከተውን አካል አገኝተን በሰልፈኞቹ ቅሬታ ላይ ምላሽ ማግኘት አልቻልንም። በሌላ በኩል በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አሊየም ለተመሳሳይ ጥያቄዎች ተመሳሳይ ምላሽ መስጠት እንደሚገባ ተናግሯል። ካልሆነ በህዝብና በመንግስት መካከል ቅሬታና አለመተማመን እንደሚፈጠር እንዲሁም ተቃውሞን በቀጣይነት እንደሚያስነሳ ተናግሯል።
የሆነውን ሲፈልግ ይፈታ የሆነውን ደግሞ ሳይፈልግ ይፈታ ከሆነ ችግር ነው። መጀመሪያውን በተናጋ መሰረት ላይ የተቀመጠ ክልል ትንሽ ሊሻገር አይችልም። አንድ ሁለተኛ ደግሞ ሰው ያነሳው የመልማት ጥያቄ እስከሆነ ድረስ ይጠይቃል። መጀመሪያ ወደፊትም ይጠይቃል። እዛ አከባቢዎች ያለመረጋጋት ነገር ይፈጠራል። ፕሮቴስቱ ይቀጥላል። ሰው ወደ ሌላ አላማ እንዲሄድ ማድረግ በመንግስት ግፊት ልክ አይደለም።
በሰላማዊ ሰልፉ ላይ እኛ የመንግስታችን ቃል ተብቀናል። መንግስት የገባውን ቃል ይጠብቅ፣ ህገ መንግስታዊ መብታችን ይከበር፣ ጥያቄያችን የመልማት ነው የሚሉ መፈክሮች ተሰምተዋል። በኩትራ ከተማና የአካባቢ ነዋሪዎች የተቃውሞ ሰልፍ ላይ የሃይማኖት አባቶችና የአገር ሽማግሌዎችን ጨምሮ በሺዎች የሚቆጠሩ ህዝብ ተሳትፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የአሜሪካ ድምጽ መጽሔት መሰናዷችን ይቀጥላል። በትግራይ ክልል በሀገራዊ ምክክር ጉዳይ ላይ ውይይት እንዲጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን ጊዜያዊ አስተዳደር በደብዳቤ እንደጠየቀው አስታወቀ። ኮሚሽኑ በትላንትናው ዕለት በአዲስ አበባ ከተማ የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መጀመሩንና የልምድ ልውውጥ መድረክ ማዘጋጀቱን የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ ተናግረዋል። ይኸው የምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ ሂደት በቀሩትም ክልሎች እንደሚቀጥል ያመለከቱት ዶክተር ዮናስ በአማራ ክልል የተስፋፋው ግጭት ግን በስራችን ላይ ተጽዕኖ አሳድሯል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ ሀገራዊ የምክክር ኮሚሽን ከትናንት ጀምሮ ከሁሉም የአዲስ አበባ ወረዳዎች የተውጣጡ ከ100 በላይ የሀገራዊ ምክክር ጉባኤ አስተባባሪዎች መለየቱንና በአሰራሮቹ ዙሪያ ማብራሪያ እየሰጣቸው እንደሚገኝ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ ተናግረዋል።
እኛ ጋር ሆኖ አብሮ የሚሰሩ ከ119 ከአዲስ አበባ ወረዳዎች የተውጣጡ ልምድ ልውውጥ ለማድረግና የግንዛቤ ማስጨበጫ ለመስጠት ማለትም ሀገራዊ ምክክር ኮሚሽን ስንል ምን ማለታችን ነው? በአዋጁ መሰረት ሜቶዶሎጂው እንዴት ነው? በተለይ ተሳታፊ ልየታ የሚደረገው አደራረጉ፣ አካሄዱ፣ ስነ ዘዴ ወይም ሜቶዶሎጂ ምን ይመስላል የምለው እነዚህ ዋናዎቹ ለሶስት ዋና ነጥቦችን ለሶስት ቀናት ለትናንት ጀምሮ እስከ ነገ እስከ ቅዳሜ ድረስ ለማካሄድ ነው ገብረ ሚካኤል።
ስለዚህ ዋናዎቹ ተሳታፊዎች ከዚህ በኋላ ነው የሚለዩት ማለት ነው?
ኤግዛክትሊ። አሁን እነዚህ እኛ ብቻችን 11 ብቻ ነን እና እኛ ሁሉን መድረስ ስለማንችል እነሱ መድረስ ስለሚችሉ ወደ ወረዳ መቀበላይ ወስደው ከዚያ በአጠቃላይ እስከ 100 ከ90 እስከ 100 የሚሆኑትን ከየወረዳው ያመጡልናል። ከነሱ ውስጥ ደግሞ እስከ 18 የሚሆኑ ተወካዮች ለሀገራዊ ውይይት አጀንዳ ልይታ ለማድረግ እነሱ ይመጣሉ ማለት ነው።
የሀገራዊ ምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ በተመሳሳይ ሂደት ከዚህ ቀደም በስድስት ክልሎች መከናወኑን የገለጹት ዶክተር ዮናስ ከታችኞቹ የአስተዳደር መዋቅሮች ጀምሮ የሚሰራው የተሳታፊዎች ልየታ በጉባኤው የህብረተሰቡን ውክልና ለማረጋገጥ ይጠቅመናል ብለዋል። ተቋሙ በሀገራዊ ምክክሩ ዙሪያ በትግራይም ውይይት እንዲጀመር የክልሉን ጊዜያዊ አስተዳደር እንደጠየቀ ኮሚሽነሩ ጠቅሷል።
ከትግራይም ጭምር መገኘት ከሆነ ተገኝተናል። ነገር ግን ሰፊ ውይይት አላካሄድንም። ገና ከሁሉም ጋር የተነጋገርነው ለክልሉ ጊዜያዊ መስተዳደርም ደብዳቤም ጽፈናል። በነስከነሱ በኩል መጣውንም ደግሞ መልስ በአዎንታዊነት እየጠበቅን ነው የምንገኘው።
የጉባኤው አስተባባሪዎችና ተሳታፊዎች ልየታ ሂደቱ በተቀሩትም ክልሎች እንደሚቀጥል ዶክተር ዮናስ ይናገራሉ።
ወደ ኦሮሚያና አማራ አካባቢ ቀደም ሲል ሄደናል ለመተዋወቅ። ከዚያ ደግሞ እኛና እነሱን የሚያገናኙ ማለትም ክልሎችንና ኮሚሽኑ የሚያገናኝ አገናኝ መኮንኖችንም መርጠናል። በየቦታው ደግሞ እንደ ጽህፈት ቤት እንዲያገለግሉ ዩኒቨርሲቲዎች 48 ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ጋር ኮንሶርቲየሙን የሚመራው አዲስ አበባ ዩኒቨርሲቲ ፕሬዚደንት ስለሆኑ ከእሳቸው እና ከአባላቱም ጋር እንደዚህ የመግባቢያ ስምምነት ተፈራርመናል እና በአጭሩ የአስተባባሪዎችን ምርጫ ሊታ ተደረገ በስድስቱ ክልሎች ነው እንጂ ሌሎችን ገና አላዳረስንም። ነገር ግን በተስፋ ሁሉም ለማዳረስ በስራ ላይ እንገኛለን።
ሆኖም በቅርቡ በአማራ ክልል የተቀሰቀሰው ግጭት በስራችን ላይ እንቅፋት መፍጠሩ አልቀረም ይላሉ።
የመጀመሪያው ስነ ልቦና ነው። መቼም በግጭት ላይ በጦርነት ላይ ያለን ህዝብ ለስብሰባ ስጠራው ትቸገራለ። ነገር ግን ቢያንስ እንኳን ወደዛ ገብተን ለመስራት የሰላሙ ሁኔታ ይሳል ተረጋገጠ ከዚህ የተነሳ ችግሮች አሉ። እነዚያን ግን ከአማራ ለህቃን ከሲቪክ ማህበራት በተለይ ከዩኒቨርሲቲዎች ጋር በመተመና ከምሁራን ጋር እንደዚህ ስነጋገር ቀስ በቀስ በተቻለ ህዝቡን እንጌጅ ያደረግን በተቃዋሚነትም የተሰለፉትን ያነጋገርን የክልሉን መንግስትም እንደዚህ ደግሞ የሚመራውንም እንደዚህ ለማነጋገር ዝግጅት ያደረግን ነው የምንገኘው። እና ደፍነትሊ እያንዳንዱ ግጭት ለእኛ እንቅፋት ነው። ገብረ ሁለንተናዊ ተጽዕኖ ነው የሚያሳድረው። ነገር ግን ተስፋ አንቆርጥም።
በዚህ የምክክር ሂደት እዚያ ሀገር ያሉት በጣም የፈራራቁ አንዳንዴም የሚቃረኑ አስተሳሰቦች ምን ያህል ይወከላሉ ብላችሁ ታስባላችሁ ዶክተር?
እኛ ብዝሃነት አካታችነት ብለን ስንል የሐሳብ ብዝሃነት ማለታችን ነው። ሐሳብ የተለያዩ ሐሳቦች በጣም በዋልታ ረገጥ ሆነው በተጸራርነት የቆሙትንም አንድ ላይ ለማቀራረብ እንደው ገብረ በጣም ግልጽ እንደሆን ፕሪምብሉ ከመጀመሪያ ጀምሮ እጅግ መሰረታዊ የሆኑ በሆኑ ሀገራዊ ጉዳዮች ላይ መሰረታዊ ልዩነት ስላለ ይላል። እና ያ ልዩነቱ ነው ይህንን ምክክር ኮሚሽን በህይወት እንዲኖር ያደረገው። እና እነዚህ ልዩነቶቹን ለማጥበብ ለማስወገድ አይደለም፣ እነዚያ በተጸራርነት የቆሙትንም አንድ ላይ ማቀራረቡ ለእኛ ለዘላቂ እድገትና ልማት ለዘላቂ ሰላም ለኢትዮጵያችንም እድገት መሰረት ነው ብለን እናምናለን።
የሀገራዊ ምክክር ኮሚሽኑ ዋናውን የምክክር ጉባኤ በመጪው ዓመት ጥር ወር ላይ ለማካሄድ ማቀዱን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በጆርጂያ ግዛት ፉልተን አውራጃ ወደሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። የቀድሞ ፕሬዝዳንትና አብሯቸው የተከሰሱ ሌሎች 18 ግለሰቦች እንደ አውሮፓውያን አቆጣጠር በ2020 የተደረገውን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል 41 ክሶች ቀርበውባቸዋል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን የላከችውን ዘገባ እንግዶ ወልድ ያቀርባል።
በታሪክ ለአንድ የአሜሪካ ፕሬዝደንት የመጀመሪያ የሆነው የእስር ቤት ፎቶግራፍ ትናንት ተለቋል። በ2020 ለነበረው የፕሬዝደንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ ቀርቦባቸው ፉልተን በተባለ አውራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። እንደ ማንኛውም ተከሳሽ የግል መረጃቸው ተመዝግቦና ፎቶግራፍ ተነስተው ወጥተዋል። ፎቶው ወዲያውኑ በዜና ማሰራጫዎች ተለቋል። ትራምፕ ትናንት ማምሻውን እንዳሉት ተቀናቃኞቻቸው በፕሬዝደንትነት ለመመረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል።
እያደረጉ ያሉት በምርጫው ውስጥ ጣልቃ እየገቡ ነው። እንዲህ አይነት ነገር በአገራችን ተፈጽሞ አያውቅም።
በመጪው ዓመት ለሚደረገው ፕሬዝደንታዊ ምርጫ የሪፐብሊካን ፓርቲን ለመወከል ከሚሽት ውስጥ ከፊት በመምራት ላይ ያሉት ትራምፕ በአሁኑ ወቅት በቁጥጥር ስር ባለመሆናቸው የምርጫ ዘመቻቸውን ሊቀጥሉ ይችላሉ። የብሩኪንግስ ተቋም ተመራማሪዋ ኢሌን ከማራክ ምርጫው እና ክሱ አንድ ላይ መሄዱ ትርምስ ሊፈጥር ይችላል ባይ ናቸው።
Now this could get quite messy, as you can quite imagine, especially because
አሁን ይህ ጉዳይ ይበልጥ መስቀልቀል ሊፈጥር ይችላል፣ ምክንያቱም የፍርድ ቤቱ የጊዜ ሰሌዳና የምርጫው የጊዜ ሰሌዳ ተመሳሳይ ነው።
በአራት የተለያዩ ጉዳዮች ክስ የቀረበባቸው ትራምፕ በአጠቃላይ 91 የወንጀል ዝርዝር ክሶች ይጠብቃቸዋል። በኒውዮርክ በምርጫ ማጭበርበር፣ በፍሎሪዳ ሚስጥራዊ ሰነዶችን ለግል በመያዝ፣ በዋሽንግተን ዲሲ ደግሞ በጥር 6 2020 በኮንግረስ ላይ በተፈጸመ ጥቃት ክሶች ይጠብቃቸዋል። የጆርጅ ዋሽንግተን ዩኒቨርሲቲው ታድ ቤልት ስለ ጆርጂያው ክስ ከባድነት ይናገራሉ።
This is the most serious one for him politically. And the reason I say that is because they have him on tape talking.
ደርሳቸው የዚህ ክስ ፖለቲካዊ አንድምታ ከባድ ነው። ያንን የሚልበት ምክንያት የምርጫውን ውጤት ለመቀልበስ ሲናገሩ የተቀረጸ ድምጽ ከሳሾቹ ይዘዋል።
በዚህ ሳምንት በጆርጂያ በተደረገ አንድ የጸሎት ስነ ስርዓት ላይ የእምነት ተከታዮች በትራምፕ ላይ ክሱን ያቀረቡትን የአውራጃ አቃቤ ሕግ ፋኒ ዊሊስ ከስራቸው እንዲነሱ የቀረበውን ጥሪ ተቃውመዋል። የጆርጂያ ግዛት የሴኔት አባል ቶኒያ አንደርሰን አቃቤ ህጓ ጀግንነት ፈጽመዋል ባይ ናቸው።
District Attorney Willis has demonstrated courage, integrity, an unyielding commitment to upholding the principles of justice.
የአውራጃው አቃቤ ህግ የሆኑት ዊልስ የጀግንነት የተሞላበት ስራ ሰርተዋል። በህግ ፍርዓታችን ውስጥ ያለውን የፍትህ መሪ አስከብረዋል። የቀድሞ ፕሬዝዳንቱ ላይ ምርመራ አድርገው ለፍርድ በማቅረባቸው ማንንም ሰው ከተጠያቂነት እንደማያመልጥ የሚያሳይና ትልቅ መልእክት የሚያስተላልፍ ነው።
ትናንት በፍርድ ቤቱ ደጃፍ ላይ የተሰባሰቡት የትራምፕ ደጋፊዎች ክሱን ሲነቅፉ ውለዋል። አንተን ዊሊያምስ የትራምፕ ደጋፊ ናቸው።
Our government literally right before everyone's face weaponized
መንግስታችን ሁላችንም አይናችን እያየ የፍትህ ፍራቱን መጠቀሚያ መሳሪያ አድርጎታል። ይህ ህብደት ነው።
የትራምፕ የቀድሞ ጠበቃና የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ አብረው ከተከሰሱ 18 ግለሰቦች አንዱ ሲሆኑ ክሱን ሐሰተኛ ሲሉ ገልጸዋል።
ይህ ክስ በህይወታችን ዋጋ የምንሰጣቸው ነገሮች ለመከላከል የምንታገልበት መድረክ ነው። ክሱ ሐሰተኛ ነው።
የጆርጅ ዋሽንግተን ዩኒቨርሲቲ ተንታኝ ታድ ቤልት የተከሳሾቹ ብዛት በትራምፕ ላይ የቀረበውን ክስ ለማረጋገጥ ጠቃሚ ነው ይላሉ።
When you bring in multiple defendants on a criminal case, many of them may decide that they want to make a deal.
በአንድ የወንጀል ክስ ላይ በርካታ ተከሳሾች ሲኖሩ አብዛኞቹ ቅጣታቸው እንዲቀነስ ለማድረግ ከአቃቢ ህጉ ጋር በመደራደር ዋናው ተከሳሽ ላይ የሚቀርቡና አቃቢ ህጉ ከዚህ በፊት በእጁ ያላስገባውን ማስረጃዎችን ሊሰጡ ይችላሉ።
የፉልተን አውራጃ አቃቤ ህጓ ፋኒ ዊሊስ ፍርድ ቤቱ ሂደቱን በመጪው ጥቅምት ላይ እንዲጀምር ጠይቀዋል። ትራምፕ ትናንት በቀረቡበት ወቅት ቀነ ቀጠሮውን ተቃውመዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀናል። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። ሁለተኛው አጋማሽ የመጀመሪያው ዝግጅታችን የሚሆነው በኢትዮጵያ ልዩነትን በውይይት የመፍታት ማህበረሰባዊ ባህል እየተዳከመ መሆኑን ይቃኛል። ኢትዮጵያ የነበሯት የግጭት መፍቻ እሴቶች ከዘመናዊነት ጋር በአግባቡ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶቻችን በውይይት የመፍታት ባህል እየተዳከመ እንደመጣ ምሁራን ተናገሩ። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው ሁለት ምሁራን ማህበረሰባዊ የችግር መፍቻ ባህሎችን ቅቡልነት ለመመለስ ቀጣይና የተቀናጀ ጥረት ማድረግ እንደሚያስፈልግ መክረዋል። ምሁራኑ ስር እየሰደደ እንደመጣ የገለጹት ልዩነቶችን ከውይይት ይልቅ ኃይልን በማስቀደም የመፍታት ዝንባሌ ከፖለቲከኞች የመነጨ ችግር ነው። በመሆኑም በማህበረሰቡ በጎ ሴቶች ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገር ለትውልድ ለማስረከብ መስራት እንደሚገባ ምሁራኑ አሳስበዋል። በጉዳዩ ላይ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህሩንና ተመራማሪውን ዶክተር ባይለየኝ ጣሰውን የታሪክ ተመራማሪውን ዶክተር አየለ በክሪን ያነጋገረው አስማማው አየነው ነው። ተከታዩን ዘገባ አዘጋጅቷል።
የብዛ ባላገር በሆነች ኢትዮጵያ ማህበረሰቡ የሚያጋጥሙት ልዩነቶችና ችግሮች ተዋይቶ የሚፈታባቸው ባህሎች አሉትና በየዘመናቱም በእነዚህ ሴቶች እክሎች እየፈታ እንደመጣ የታሪክ ተመራማሪው ዶክተር አየለ በክሪን ይናገራሉ።
ሁሉም ቦታ የውይይት ችግር ሲመጣ ችግርን የመፍታት ሌሎችንም ተግባራት ያዘለ ማህበረሰቡ ምክር ቤት እንዶም አንዳንድ ጥናቶች እንደሚያሳዩት ከሆነ በኢትዮጵያ ውስጥ ከመቶ በላይ ዘርፈ ብዙ የሆኑ ብዙ ጉዳዮችን የሚያዩ የሚመለከቱ ከህዝቡ ጋራ ኦፍ ኮርስ አንድ ላይ የሚሰሩ ምክንያቱም ይሄ ወግ የቃል ወይም ደግሞ የአፍ ወግ ነው እና በዛ ስርዓት ነው ስካውን ድረስ እዚህ ድንደርስ ይቻል ነው እና እንግዲህ ስርዓቱ ምን ማለት ነው የሰጣላን ያስታርቃል ጠላትም ከመጣ ያንን ጠላት የሚመክቱትን መልምሎ ወደ ውጊያ ያስገባል። ውይይት ካለ በስርዓት አወያይ ያለበት ደሞ ስርዓት ያለው እንዴት ማን ነው የሚናገረው እንዴት ነው የሚናገረው የሚል ስርዓት ያለበት ሰፊ የሆነ የባህል የውይይት አሰራሮች አሉ። በታሪክ የምንገነዘበው እጅግ ሰፊ የሆነ የትራዲሽናል ችግር አፈታት የውይይት ስርዓት እንዳለ ነው።
በዚህ ሐሳብ የሚስማሙት በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህርና ተመራማሪው ዶክተር ባየሊን ጣሰው 85 በመቶ ህዝብ የሚያጋጥሙትን ልዩነቶች በእነዚህ በጎ ባህሎች እየፈታ እንደኖረ ያወሳሉ። ይሁንና ሀገሪቱ የነበሯትን የችግር መፍቻ ሴቶች ከዘመናዊነት ጋር በተገቢ መልኩ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ ስለመምጣቱ ያስገነዝባሉ።
የነበረውን ባህላዊ ትውፊት የምንለው የትራዲሽናል የሆነው አቅም እያሳነሰው መጥቷል። ከዚህ አንጻር ስንመለከተው የተማረው ያልተማረውን የሚል ክላሲፊኬሽን ውስጥ ከአከፋፈል ውስጥ ስለገባ በአብዛኛው እየተዳከመ መጥቷል እንጂ ኢትዮጵያ በጣም ረጅም ታሪክ ያለው ሀገር ነው። የተለያዩ ማህበረሰቦች አሉ። ገብተን ስንመለከተው ሰላማዊ የሆነ ህይወታቸውን ጠብቆ የማኖር አቅሙ እጅግ በጣም ከፍተኛ ሃይማኖቶችን ተጨምሮበት ማለት ነው። ስለዚህ ኮንፍሊክት አለ። ሞደርኒቲ ዘ ሶ ኮልድ ምናምን የሚባል ነገር ትራዲሽናሊቲው እና ሞደርኒቲው እንግዲህ በሌሎችም ሀገሮች እንደምናውቀው ተፈታታኝ ሆነው ነው አሁን የሚገኙት። በኢትዮጵያ ውስጥ አስተሳሰባችንም በዚያ መልክ ይሄዳል። እንደገና በሁለተኛ ደረጃ በአንዳንዱ ጉዳይ የሀገር ቤቱ ማለትም ኢንዲጂነስ የሆነው አቅም ወደ ዓለም አቀፍ ወደ ሆኑ ጉዳዮች ውስጥ ገብቶ ጉዳዮችን በዚያ ጥላ ውስጥ በዚያ አውድ ውስጥ ኢንተርናሽናል በሆነው አውድ ውስጥ የማየት አቅም ሊያጠረው ይችላል ስላላሳደግ ነው።
ዶክተር አየለ በክሪ በበኩላቸው ለእነዚህ ስርዓቶች መጎልበት የተሰጠው ትኩረት አነስተኛ መሆኑም ሌላው ምክንያት እንደሆነ ያስረዳሉ።
እነዚህ ስርዓቶች በሚገባ ስላልተደገፉ፣ በሚገባ ሪሶርስ ስላልተሰጣቸው ወይም ሪሶርስ ሊያመነጩ ስላልቻሉ ወይም ደግሞ ህዝቡ ከገጠር ወደ ከተማ በጣም ስለሚፈልቅ በተለያየ ምክንያት እየተዳከሙ በመሄዳቸው ነው እነዛ ስርዓቶች ጥቅም ላይ ሊውሉ ያልቻሉት። ሌላው ደግሞ መንግስት ትኩረት ሰጥቶ እነዚህን ከማዳበር ማበልጸግ ወደ ትልቅ ደረጃ እንዲሄዱ አለመደረጋቸውም ጎርቶናል ማለት ነው። የዘመናዊው ደግሞ ስርዓት አንደኛ 20 ሚሊዮን ህዝብ ላለበት ሀገር ያለው ሲስተም በሚገባ ሁሉንም ሊያገለግል አይችልም። እንደምታውቀው ሀገራችን ውስጥ የፍርድ ቀጠሮ አመታት ነው የሚወስደው እና ያ ሁኔታ ለይህ ሁለተኛ ደግሞ ያ የዘመናዊው ስርዓት ከባህሉ ስርዓቱ ጋር አብሮ ስላልተያዘና ቸራል በሆነ መንገድ ስላልመጣ ወደፊት ያኛው የድሮውንም አልያዝነውም ምንም በሚገባ በስርዓት ጠንቅቀን አውቀን ጥቅም ላይ እንዲውል አላደረግንም። በዚህ ምክንያት ነው
ኢትዮጵያ ከመቶ በላይ ማህበረሰባዊ የውይይትና የህግ ስርዓት እንዳላት ይነገራል። ዳሩ ግን ከቅርብ ጊዜያት ወዲህ ከውይይት ይልቅ የኃይል አማራጭን ያስቀደሙ ግጭቶች በተለያዩ አካባቢዎች ይታያሉ። ዶክተር ባየሊግ ጣሰው እንደሚሉት ከ1960ዎቹ በኋላ የተገበሩ ፖለቲካዊ ርዕዮተ ዓለሞች ኃይልን የሚያስቀድሙ፣ ማህበራዊ ትስስሮችን የበጣጥሱና የውይይት ባህሎችን ያዳክሙ ጠመንጃ ነካሾች በመሆናቸው አሁን ላይ ለሚታየው ችግር አስተዋጽኦ አበርክተዋል።
እነዚህ ፖለቲካል የሆኑ ጉዳዮችን ስንመለከት ባለፉት 30 ዓመታት ውስጥ 40 ዓመታት ውስጥ በጣም አስቸጋሪ ነገሮች በሀገሪቱ ውስጥ ተፈጥረዋል። ይሄውም ምንድን ነው? በተለይ ኤትኒክ ቤዝድ የሆነ አይዲዮሎጂ፣ ከዚያ በፊት ደግሞ ማርክሲስት ሌኒኒስት የሆነ ኦሪንቴሽን ምሪት፣ የሀሳብ ምሪት የነበረውን የአገሪቱ ሽምግልና ከሃይማኖቶች ጋር የተያያዘ ነው። ስለዚህ እሱን በጣም አድክሟል እና እነዚህ ተደማምረው እጅግ በጣም ማጠሰውን እያሳጠሩት ይሄዱ በጣም አስቸጋሪ ነገሮች አሉ። እንግዲህ ይህ የራሱን የቻለ ሌላ ዘመቻ የሚጠይቅ ሌላ አገራዊ ትኩረት ሊሰጠው የሚገባ ትልቅ ፕሮፊትን ይዞ ይህን ሴቶችን ይዘህ እነሱን ላይ ሌላውን መጨመር ነው እንጂ በተለይ እነሱ መሰረት አድርገህ ለምሳሌ ዲሞክራሲ መሰረቶች አሉ በባህል ውስጥ። አሁን ዲሞክራሲውን የምናላምደው ከነሱ ጋር አገናኝተን ነው እንጂ በዚያ በሌላው ሀገር ያየነውን አምተን እዚህ ቁጭ ስናደርገው በጣም ከባድ ችግር ነው ያለው።
የታሪክ ተመራማሪው ዶክተር አየለ በክሪም አሁን የተባባሰ የሚታዩ ለልዩነቶች ሁሉ ኃይል የማስቀደም አባዜ ከፖለቲከኞች የስልጣን ፍላጎት የመነጨ ችግር እንጂ የማህበረሰቡ መገለጫ አይደለም ይላሉ።
ውይይት ያለመኖሩ ወይም የውይይት ስርዓት ያለመኖሩ አይደለም ዋናው ችግር። አገራችን ውስጥ አሁን ያለው የስልጣን ሽኩቻ ያመጣው የእርስ በርስ ጦርነት ነው፣ እርስ በርስ መባረት ነው። ያ ነው ሁኔታው ምድር ላይ ያለው። እና እነዛ ነገሮች ደግሞ ሊቀሩ የሚችሉት ምንድነው? ሁላችንም መንፈሳችን፣ አላማችን፣ ግባችን ሀገሪቷን ልትተዳደር የምትችልበት ዲሞክራቲክ ስርዓት ሲኖር፣ ተሳታፊነት ሲኖር፣ አካታችነት ሲኖር፣ እነዛ በሚኖሩበት ጊዜ እነዚህ ግጭቶች በምንም አይነት ፊት እንደው ብቅ ብሎ ሊወጡ አይችሉም ማለት ነው። እና በታሪክ የምናውቀው ህዝብ ለህዝብ አይጋጭም፣ ጦርነት ውስጥ አይገባም። ችግርም ከመጣ ህዝቡ የራሱ ኢንስትሩመንት የራሱ መሳሪያዎች ፈጥሯል፣ በውይይት ያንን ችግር ለመፍታት ፈጥረዋል። ይሄ ታሪክ የሚያሳየን እሱ ነው። በሄድክበት አቅጣጫ ደቡብም ሂድ እና የሚባል ጃርሱማ በኦሮምኛ የሚባል ሽምግልና በጣም የተከበረ። ምክንያቱም ሽምግልና የማይፈታ ጉዳይ የለም። እዛ ኮሚኒቲ ውስጥ ያሉትን ችግሮች በሙሉ የሚፈታ ኃይል ነው።
በኢትዮጵያ የኖሩትን ማህበረሰባዊ የችግር መፍቻ ባህሎች ቅቡልነት በስፋት በመመለስና ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ማስረከብ እንደሚገባ የኢትዮጵያ ቋንቋዎችና ባህል አካዳሚ ተመራማሪው ዶክተር ባየል ሊጣሰው አመልክተዋል።
ትኩረታችን ልጆቻችን መሆን አለባቸው፣ መጪው ትውልድ መሆን አለባቸው። ዋናው ነገር ትኩረታችን የመጣንበት ታሪክ ትልቅ ነገር ነው። እነዚህ ሁለቱ ነገሮች ላይ ትኩረት አድርጎ ምሁሩ ጥንቃቄ ያክልበት የተሻለ ይመስለኛል። የኃይል ጎዳና ሁልጊዜ የሚከሰተው ካለማወቅ ነው። በቃ አለማወቅ ነው። ያው ድርጅሮ እንግዲህ ኢግኖራንስ ኢዝ ፓወር እንደሚለው ማለት እና ስለዚህ ብዙ ጊዜ የኃይል እርምጃዎች የሚሄዱት በቃ ካለማወቅ የሚመነጩ ነገሮች ናቸውና እነዚህ ነገሮች በውል ተጠንተው በሀገሪቱ ኮንቴክስት፣ በባህሏ በታሪኳ ኮንቴክስት ተጠንተው ዘላቂ የሆነ ነገር ለሕግ ምንጭ ሊሆኑ የሚችሉ ጥናቶች መደረግ አለባቸው። ኢትዮጵያ እንዴት ወደ ሰላም ትሄድ የሚለው ትልቅ ትልቅ ጥያቄ ነው። ይህን መመለስ ያቅተን ዝም ብለን የመደናበርና እንትን የማለት ነገር መቆም ያለበት ይመስለኛል። ይህንም ለማድረግ ራሱ ኃላፊነት የሚሰማው መንግስት ከፍተኛ የሆነ ትኩረት ሰጥቶበት ቢሄድበት እጅግ በጣም በታሪክ የተመሰገነ ሊያደርገው ይችላል ብዬ አስባለሁ።
ከዚህም በተጨማሪ በቀጣዩ ዓመት እንደሚጀመር የሚጠበቀውን ሁሉን አካታች ብሔራዊ ምክክር ኮሚሽን ጨምሮ በልዩ ልዩ መንገዶች ልዩነቶችን በውይይትና በምክክር ለመፍታት የሚደረጉ ብሔራዊ ጥረቶችንም አጠናክሮ መቀጠል እንደሚገባ ምሁራን አሳስበዋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። ቀደም ሲል በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በምን ታገኙናላችሁ የሚሉትን የመገኛ መስመሮቻችንን ነው ሰምተን የተመለስነው። በቀጣይ ደግሞ ወደ አትሌቲክስ ዜና ነው የምናልፈው። በቡዳፔስቱ ሻምፒዮና ብቃቱን ያሳየ ያለው የኢትዮጵያ ቡድን ለመጨረሻዎቹ ውድድሮች እየተዘጋጀ ነው። የኢትዮጵያ አትሌቲክስ ቡድን በቡዳፔስቱ 19ኛው የዓለም አትሌቲክስ ሻምፒዮና ላይ እያስገኘ ባለው ብቃትና ውጤት አዎንታዊ አስተያየቶችን እያገኘ ነው። ቀሪዎቹ ውድድሮችንም ነገና ከነገ በስቲያ ይቀጥላሉ። ሻምፒዮናው በሴቶችና በወንዶች ማራቶን፣ በወንዶችና በሴቶች የ5000 ሜትር እንዲሁም በሴቶች የ3000 ሜትር መሰናክል ውድድሮች እንደሚጠናቀቅ ይጠበቃል። በስፍራው የሚገኘው ዘጋቢያችን ኤፒሳ ነገሰ በቡዳፔስት የአትሌቶች የልምምድ ጣቢያ ተገኝቶ የ3000 መሰናክል ውድድር ተሳታፊ አትሌቶችንና አሰልጣኞችን አነጋግሯል። እሱን ተከታትለን እንመለሳለን።
አስራዘጠኛው የዓለም አትሌቲክስ ሻምፒዮና በቡዳፔስት መካሄድ ከጀመረ 7ኛ ቀኑን ይዟል። እንግዲህ እንደሚታወቀው የኢትዮጵያን አትሌቶች የሚሳተፉባቸው ውድድሮች በብዛት ቀርተዋል። ከዚህ ውስጥ 3000 መሰናክል ሴቶች፣ 5000 ሴቶች እንደዚህ ወንድ፣ እንደዚሁም ደግሞ ማራቶን በሴትና በወንድ የሚካሄዱት ትልቅ ቦታ የሚሰጣቸው ናቸው። 800 በሴቶችም ጨምሮ ማለት ነው። ዛሬ በትሬኒንግ ግራውንዳቸው ተገናኝተን አትሌቶችን እና አሰልጣኞችን አነጋግረናል። በተለይ በመሰናክሉ የሚሳተፉ ሴቶች ብሔራዊ ቡድን ስልጠናቸው ምን ይመስላል፣ በዛ ላይ ደግሞ አትሌቶቹ ያላቸውን ግምት ስለ አየሩም ሁኔታ ሁሉ አጫውተውናል። ተከታተሉ።
አትሌት ሲምቦ አለማየሁ፣ ዛሬ በቡዳፔስት ተገናኝተናል። እንደሚታወቀው አንቺ ትሬኒንግ እያደረግሽ የሚያገኘንሽ እንግዲህ ስልጠናው ነገ ደግሞ ፍጻሜ የሚያገኘው 3000 መሰናክል አለ። በማጣሪያ ሁለተኛው ትሽ ነው ያለፍሽው። እስቲ ስለ ሁኔታው፣ ስለ አየሩ፣ ስለ ትሬኒንግሽ፣ ስለ ሁሉም ነገርና ምን እንጠብቃለን የሚለውን ነገር ነው።
አዎ ትንሽ ሞቃት፣ አየሩ ይሞቃል። ግን ማጣሪያ ላይ በጣም ሞቃ ነበረ። ግን ፍጻሜ ላይ ደህና ከሆነ ደህና ይወጣል ብዬ አስባለሁ።
አመሰግናለሁ። ቡዳፔስት ጥሩ ናት። አየሩ ትንሽ ሞቅ ይላል እና ጥሩ ነው።
እንደሚታወቀው ባለፈው ማጣሪያ ላይ ጥሩ ውጤት መጥቷል። ነገ ደግሞ የመጨረሻ ውድድር ይካሄዳል። ምን እንጠብቅ ነገር?
ያው ሰው ያስተዋል እግዚአብሔር ይፈጽማል ነው እንግዲህ የሚባለው። ውጤቱን አብረን እናያለን። ያው ግን ሁሉም ሲሰራ ለወርቅ ብሎ ነው የሚሰራ። ጥሩ ዝግጅትም አድርገን የመጣ ነው። ጥሩ ውጤት እናመጣለን ብዬ አስባለሁ።
እንዴት ነው የአየር ሁኔታ? ሞቃታማ ሆኖ ተጽዕኖ ይፈጥራል ብለሽ ታስቢያለሽ?
ሙቀት አለ። እርግጥ ግን የኛ ማታ ነው፣ ከቀኑ ጋር የሚወዳደር አይደለም። አሪፍ ሰዓት ነው የኛ ፍጻሜ። እነዚህ ታክል በጣም የሚሞቅ አይደለም፣ ግን በዚህም ሰዓት ምናምን በጣም ይሞቃል እና የኛ ሰዓት ጥሩ ነው።
መጀመሪያ የሁለት ቀን ትሬኒንጋችን አየሩ በጣም ጥሩና ለኛ ሀገር ተስማሚ ነበር የሚመስለው። ዝናቡ ሁሉ ዘንቦ ነበር። እኛ ደግሞ እንደምታውቀው አሁን የኛ የክረምት ወቅት ነው። ተመችቶን ነበር፣ ግን አየሩ በየጊዜው ተለዋዋጭ ነው። ከዛ በኋላ ሙቀቱ እየጨመረ ትንሽ ልጆቻችን ላይ ሙቀቱ ተጽዕኖ እያየን ነው ያለ ነው። ኦልሞስት የመጀመሪያውን እንግዲህ ስቴፕል ቼዝ የሴቶች ቡድን የመጀመሪያ ማጣሪያቸውን አድርገው ለፋይናል ዛሬ የኮንዲሽን ኤክሰርሳይዝ እየሰራ ነው የምንገኘው። እናም በዚህ መልኩ እንግዲህ ፋይናሉ ያው ልጆቻችን አቅማቸውን ያህል ጥረት አድርገው ከፍተኛ ተፎካካሪ እንደሚሆኑ እምነታለን።
ያን እንደምታውቀው የሲምቦ አሰልጣኝ ሲምቦ አለማየሁ ደግሞ 3000 መሰናክል ጥሩ ውጤት ያመጣሉ ተብሎ ከሚጠበቁት ውስጥ አንዷ ናት። እስቲ ስለ እሷ ነገር
ሲምቦ እንግዲህ እንደምታያት ሞስት ኢነርጀቲክ ሞር ታለንትድ የሆነች ልጅ ናት። ከዚህ ፊልድ በቅርብ የመጣች ልጅ ናት እና ያው ወጣት ናት። ፍላጎት ኦልሞስት መሰናክል ሩጫ እንደምታውቀው ቻሌንጅ ነው። ከስሙ ስትነሳ መሰናክል ማለት ቻሌንጅ ማለት ነው። ያው መሰናክሎች ያጋጥመዋል፣ እነሱን እያለፍክ መሮጥ ማለት ነው። ይህንን በድፍረት እሱ አደርገዋለሁ ብላ ነው የጀመረችው። ፊልም ራሱ ጀምረው ቦኔ ነው የጀመረችው እና ታለንትድ ናት። እንግዲህ እንደምታያት ለወደፊቱ በዚህ እርቀት ላይ ጥሩ ነገር ከሲምቦ ጋር እንሰራለን ብዬ ነው ማለት ነው።
እሺ፣ አመሰግናለሁ። በአጠቃላይ የቡዳፔስት ቆይታችን መልካም ነው፣ ጥሩ ነው። እውነት ለመናገር በተለይ እንደዚህ በሚመስል ትልቅ የዓለም ሻምፒዮና ውድድሮች ላይ መገኘታችን በጣም ደስ ይለናል። አጠቃላይ ያው 3000 ሜትር መሰናክል እንዳየነው ምናልባት ኤክስፔክት ካረግነው ጋር ትንሽ በተወሰነ መልኩ የጠበቅነውን ያህል አላገኘንም። ውጤቱ በጣም እጅግ መልካም ነው፣ ለትክክል ነው። ነገር ግን የኛ ኤክስፔክቴሽን እና ምናልባት ካገኘነው ውጤት አንጻር ሲታይ አጥብቀን ነው የታለ ይሄን ከምን አንጻር ነው በተወሰነ መልኩ አስተባብረን የነበረው ፋክቲካል ስራ ትንሽ ይሳካል ለማቻለም ይሄን በምን ምክንያት ነው በተወሰነ መልኩ የአየሩ ጸባይ አየሩ በተወሰነ መልኩ እንጃን የጎዳነ ሂደት አለ ወይ ያው የሴቶች ውድድር እንዳየ ነው ኮርስ የሴቶች ውድድር ቀላል አይደለም አሁን እንደገቡት እንዳየ ነው ልጆቻቸው እኛም ልጆች ቀላል አይደሉም ግምት ከመሰጣቸው መካከል ናቸው ግን ስቲል ብዙ ነገር ይጠብቀናል በጣም ጠንካራ መሆን አለባቸው ቴክኒካል ስለት መስራት የለባቸው ሆፕፉሊ አሁን ድሩ እንደተጀመረ ነው የሚከደው በዛው ልክ አብሮ ወጥቶ ፋይት ማድረግ ይጠበቅብናል ማለት ነው ግሌስቲ ከዛ ጋር ተያይዞ ይቻለ ነገር ሊኖር ይችላል እያስባለሁ አመሰግናለሁ
በጣም አሪፍ ነው መጣራ ላይ ያው ሎሚ ጥሩ ደረጃ ገብታለች እንደተቃለ 3000 መሰናክል ሴቶች ጥሩ ናቸው እንደ ኢትዮጵያ እንደ ሀገራችን ቲሙ በጣም አሪፍ ነው አጠቃላይ አምና ብርናና ሳምተናል በ3000 መሰናክል ላይ ሰንድሮም እንዳልኩት ካሎኒው የሚጠበቁ ቃምና ያላነሰ ውጤት ብርናን ሀስ እዛው ስትጋባለሽ ብዬ ገምታለሁ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካስተናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት። ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶች በሌሎች ዘገባዎች እንጠብቃችኋለን። ደህና ደሩ። Thank you.